voice of America.
ኦሮሚያ ውስጥ በተካሄዱ ግጭቶች በትናንትናና በዛሬ መካከል 36 ሰው ተገድሏል ሲሉ የኦሮሞ ፌዴራሊስት ኮንግረስ መሪ አስታውቀዋል። በሌላ በኩል ደግሞ በባህር ዳር በተካሄደው የተቃውሞ ሰልፍ በአማራ ክልል 27 ሰው መገደሉንና 50 ሰዎች መቁሰላቸውን ቪኦኤ ያነጋገራቸው የአይን እማኞች ተናግረዋል። በአካባቢው ለብዙ ዓመታት ሲንቀሳቀስ የቆየው የመላ ኢትዮጵያ አንድነት ድርጅት መንግስት የኃይል እርምጃ መውሰድ እንዲያቆም አሳስቧል። የተገደሉት ቁጥር 7 መሆኑን የገለጹት የአማራ ክልላዊ መንግስት ቃል አቀባይ ለጠፋው ህይወትና ለደረሰው ጉዳት ተጠያቂዎቹ የውጭና የውስጥ ጸረ ሰላም ኃይሎች ናቸው ብለዋል። እስክንድር ፍሬው ዘገባ አለው ከአዲስ አበባ።
የአማራ ክልል ርዕሰ ከተማ በሆነችው ባህር ዳር ነዋሪ የሆኑ የአይን እማኝ ለአሜሪካ ድምጽ እንዳስረዱት በዛሬው ሰልፍ 20 ሰዎች ተገድለዋል፣ 50 የሚሆኑ ቆስለዋል።
ሀያ ሰው
ምን ሆነ?
ሞቷል። ከዚያ ሰው ማለት ነው። ሀያ ሰው ነው።
ምንድን ነው እርግጠኛ ያደረጋችሁ? ምንድን ነው
እርግጠኛ ያደረግነው? እኛ የሞቱትን ፎቶቸውን ይዞ መታወቂያቸው ዞ የስልጤ ሀገር ሰዎች ምታሙ ይገባል። ወጣቱ በሙሉ እዛ ላይ ሆኖ እነዚህ ቦታ ላይ ሞቱ። አሁን ደብረ ማርቆስ አካባቢ የሞቱ መጥተው የሞቱ ልጆች አሉ። ከጎንደር የመጡ የሞቱ ልጆች አሉ። ከአዲስ ዘመን እንደውም ስራቸው ተገኛ መታወቂያ የሌላቸው
የአይን እማኙ እንዳብራሩት ዛሬ በባህር ዳር ከተማ የተካሄደው ሰልፍ ቁጥሩ ከፍተኛ የሆነ ሕዝብ የተሳተፈበት ነው። ቁጥሩን እንዲገምቱልኝ ጠይቄያቸውም በሕይወቴ እንደዚህ አይነት የተቃውሞ ሰልፈኛ ቁጥር አይቼ አላውቅም ብለዋል። ለዚህ ምክንያቱም ከአጎራባች ወረዳዎችና ከሌሎችም አካባቢዎች የመጡ ተሳታፊዎች መቀላቀላቸው እንደሆነ ገልጸዋል። ከጠዋቱ 12 ሰዓት እስከ 4 ሰዓት በመስቀል አደባባይ የተለያዩ መፈክሮችን ሲያሰማ መቆየቱን አመልክተዋል። ሰልፈኛው ከጎንደር የመጡ ሰልፈኞች ወደ ባህር ዳር እንዳይገቡ ተከልክለዋል የሚል መረጃ መሰራጨቱ ግን ሰልፈኛው መስቀል አደባባይ ለቆ ኮበል ወደ ተሰኘው ስፍራ ማምራቱን ጠቅሰዋል። ኮበል ከፍተኛ የመንግስት ባለስልጣናት ቆይታ የሚያደርጉበት እንደሆነም አስታውሰዋል። በዚያ ስፍራ ከደረሰው ሰልፈኛ መሃል አንድ ታዳጊ በጥይት መመታቱም ያሳዛኙ ሁኔታ መጀመሪያ መሆኑን አብራርተዋል።
ሰላም ሲደን የነበረው መጨረሻ ላይ ግን የአጣሩ ልጅ ወደዛ ሄዶ አዴላ ነገር እንዳለው ሲል ከየት በኩል ለተተኮሰብ ሲያልታወቀም መጀመሪያ ላይ ሲመጣው ከየት እንደተመሳ ያልተመልታወቅ ሲመወት እንደመጠው ልጁን ለማንሳት ስሩ ቀጠለ። ከዛ በኋላ ሰው ወደ ድርጅቱ ነው ሳስፋ የገፋው። ከዛ በኋላ ዘካይ መቅረባሱ ቻለም በጣም ከባድ የነበረው አይደለም ሰው ቀርቦ የተለያየ ነገር ቀርጣ ለማድረግ ቀርቶ የዘነበት አካባቢ ያለውን ነገር ለማየት በጣም ከባድ የነበረው።
በዛሬው የባህር ዳር ሰልፍ 20 ሰዎች ስለመገደላቸው መረጃ እንዳገኘ የጠቀሰው የመላው ኢትዮጵያ አንድነት ድርጅት መያድ መንግስትን ተጠያቂ አድርጓል። የኃይል እርምጃ ከመውሰድ እንዲቆጠብም አሳስቧል። የፓርቲው ምክትል ፕሬዝዳንት ሙልጌታ አበበ ይህንኑ ነው የተናገሩት።
አሁን እየተወሰደ ያለው እርምጃ እጅግ በጣም የሚያሳዝን ነው። መያድም አድምቆ የሚያወግዘውም ነገር ነው። መወሰድ የለበትም የኃይል እርምጃ። የአይነት እርምጃዎች የህዝብን ጥያቄ የህዝብ የማንነትን ጥያቄን መልስ መስጠት በጠረጴዛ ዙሪያ በህጋዊ መንገድ ማነጋገርና ህዝቡን ማሳመን እንጂ እየተወሰደ ያለው የኃይል እርምጃ ምንድን ነው መፍትሄ የሚሆን አይደለም። በዚህ መንገድ የሚቀጥል ከሆነ ሀገሪቱ ወዳልተጠበቀ ሁኔታ ነው እያመራች የምትሄደው እና አጥብቀን ነው የምናወግዘው የኃይል እርምጃውን።
የአማራ ብሔራዊ ክልላዊ መንግስት ግን ለጠፋው ህይወት ተጠያቂውን ያደራጁ ኃይሎች መሆናቸውን አስታውቋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምፅ ሲናገሩ እንቅስቃሴዎቹ ሰላማዊ ሁኔታን በመበጥበጥና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በኃይል ለመጣል የሚደረጉ ናቸው ብለዋል። የእነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ኃይሎች እንደሆኑ ተናግረዋል። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህግን የማስከበር ስራውን ሲሰራ ነው ባይ ናቸው።
ፈንጂን የታጠቁ እና ቦምብን የወረወሩ ከሰልፈኛው ጋር ተሳታፊ የነበሩ ወገኖች ነበሩ። በዚህም የፖሊስ ኃይሎች ላይም የቦምብ ጥቃት ተፈጽሟል። የቀድሞ ችግር ጉዳተኞች ማቋቋሚያ ተቋም ነበረ። እዛ ተቋም ላይ እንደዚሁ ቦምብ ተጥሎ ከነሱ ሁለት ወገኖች በትጥቅ ትግሉ ወቅት የነበሩ በማህበር ተደራጅተው ሲሰሩ የነበሩና እነዚህ ተቋማት ይመሩ ሽባ አመራሮች ሰዎች ይመሩት የነበረ ተቋም ተመቷል። በዛውም ሂደት የሁለት ሰዎች አካል ጎድሏል። በዛውም ባሻገር ሆቴሎች እና ባንክ እንደዚሁም ተቋማት ተመተዋል። እነዚህ በሆኑበት ሁኔታ እንግዲህ መጨረሻ በሰላም መጠናቀቅ ሲገባው ወደ መጨረሻው ላይ ጥቃት የፖሊስ ኃይሉ ላይ እና ተቋማት ላይ ጥቃት መፈጸም ሲጀመር ህግ ማስከበር ስራ ተሰርቷል።
የሞቱት ሰዎች ቁጥር 7 መሆኑን የገለጹት የአማራ ክልል ቃል አቀባይ ሁኔታው አሳዛኝ መሆኑን ገልጸዋል። ዛሬ በሰሜን ጎንደር አልፋ ወረዳ ሻውራ ከተማ በተካሄደ ተመሳሳይ የተቃውሞ ሰልፍ አንድ ሰው መገደሉን፣ ሁለት ደግሞ መቁሰላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ከጠዋት ጀምሮ የተካሄደው የተቃውሞ ሰልፍ በኃይል እርምጃ የተበተነውና ጉዳትም የደረሰው ከቀኑ 9 ሰዓት ላይ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ግን ሰማያዊ ፓርቲ ዛሬ እዚያው ባህር ዳር ላይ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን ትናንት ዘግበን የነበረ ሲሆን በሰልፉ ላይ ተገኝቻለሁ ካሉ የባህር ዳር ነዋሪዎች አንዱ የሆኑ ሰው ማምሻውን ከአዲሱ አበበ ጋር ባደረጉት ቃለ ምልልስ የፓርቲው መሪ መግለጫውን ለምን እንደሰጡ እንዳልገባቸው ተናግረዋል።
በጣም ነው እንደዚህ ይወጣል ብዬ በታሪክ አልጠበቅኩም የነበረ። ሊወጣ እንደሚችል እገምታለሁ። እያየሁት ነበረ መንፈሱን። አርብና ቅዳሜ በደንብ ተንቀሳቅሼ አይቼው ነበረ። ህዝቡ ባንዲራ ያዘጋጀ ነበረ። ባነር፣ ጥቅስ፣ ምን ይዞ መውጣት የሚገባውን ነገር እርስ በርሱ ኮሚቴ እያደራጀ ያለውን በሰላማዊ መንገድ ጀምሮ እስከ መጨረሻዋ በሰላማዊ መንገድ ለማጠናቀቅ የራሱን ኮሚቴ እየሰየመ እንቅስቃሴ እያደረገ ነበረ። እንዴት ከምን ተነስቶ አይካሄድም እንዳለ እኔ ራሱ ግራ ገብቶኛል።
ምናልባት
እናንተ ሚዲያ ሰምቼው ነበር።
አዎ፣ መንግስት ከለከለን የሚል አዝማሚያ ነው፣ ከአቅም በላይ በሆነ ምክንያት ነው ያሉት። እና የእሳቸው አነጋገር ህዝቡን ከመውጣት አላገደውም ነው እርስዎ የሚሉኝ?
ህዝቡን እንዲያውም ገንፍሎ እንዲወጣ አድርጎታል ብዬ ነው ማስበው። ምክንያቱም እኔ በጥምቀትም በተለያዩ በዓላትም ባህር ዳርም ጎንደርም ብዙ ጊዜ እገኛለሁ። የጥምቀትም በዓል ወጥ ውያቃለሁ። ጎንደርም ባህር ዳር እንደዚህ ህዝብ ወጥቶ አይቼ አላውቅም። እኔ ከዋናው መንገድ ውጭ ያሉ ቅያስ መንገዶች ሁሉ ሳይቀሩ ነው ጠቅላላ በህዝብ የተጠቀለ።
ስንት ይሆናል ህዝቡ በእርስዎ ግምት?
በጣም ብዙ ነው። እኔ እንግዲህ 97 ምርጫ ላይም አዲስ አበባ ተገኝቼ አውቃለሁ። ጎንደሩን አይቻለሁ። በጣም በቃ ባህር ዳር እኔ ሆኖ አይቼ አላውቅም። በጣም ብዙ ነው። ከመሀል ከተማ ፓፒረስ ድረስ ነው ከዳር እስከ ዳር የተጥለቀለቀው እና መተንፈሻ ቦታ እንኳን አልነበረም። ጠጠር የምጥልበት ቦታ የለም የነበረ አዲሱ። በቃ እንደዚህ ህዝብ እኮ አልገረም።
በጸጥታ አስከባሪዎች በኩል ምን እንቅስቃሴ ታይቷል?
አሁን ወደ መጨረሻ ላይ ያው ረሻው ሲፈጠር ሰዎች ሙተዋል፣ ብዙ ሰዎች ቆስለዋል።
የሞተ ሰው እርሶ በእርግጥ አይተዋል?
አዎ አይቻለሁ፣ አንስቻለሁ።
ስንት ሰው?
ሰዎችንም ቁስላቸውን በጨርቅ እየቀደድን አስረንላቸዋል።
ስንት ሰው ሞተ?
እኔ ባይኔ ወደ 4 ሰው ሞቶ አይቻለሁኝ። ግን ቁስለኛው ብዙ ነው። በአምቡላንስ የጫነው በጣም ብዙ ነው። ወደ 20 ሰው በላይ ነው አምቡላንስ ውስጥ እኔ እንኳን ቁሜ የጫነው።
በምን ያህል እድሜ የሚገኙ ናቸው ሞቶ ያሏቸው ሰዎች?
ወጣቶች ናቸው። ወጣት ነው በብዛት ከ25 ዓመት እስከ 35 እንደዚህ ባለ ገደብ ውስጥ ነው።
ምን ፈጠረው ብጥብጡን ጠቡን?
የተፈጠረው ነገር እንግዲህ እንዴት መሰለህ፣ ያው ወጣቱ በሙሉ አረንጓዴ ቢጫ ቀይ ባንዲራ ነው የያዘው። መሀል ላይ ያለው የሰማያዊው መስመር ያለበትን ባንዲራ እሱን እያወረደ የአረንጓዴ ቢጫ ቀይ ባንዲራ ስንሰቅል ነው ያለው።
መንግስት እውቅና የሰጠውን ባንዲራ ትታችሁ?
አዎ፣ ይህ ባንዲራ እኛን አይወክልም። የ666 የሰይጣን ምልክት ነው መሀል ላይ ያለው ምልክት።
እና ብጥብጡ ምን ፈጠረው? በምን ምክንያት ተነሳ አሉኝ?
ችግሩ እዛ አባይ ማዶ ስንደርስ ከጎንደር የመጣ ሀይል ነበር። ባህር ዳር መግቢያ ጋር ሲደርሱ አባይ ማዶ ይባላል። ከዛ ወደዚህ አላሳልፋቸው አሉ። እዛው በር ላይ የነበረ ጥበቃ ሰው ጥይት ተኮሰ እና 3 ሰዎችን አቆሰለ። በዚህ ሰዓት
ያ ነው የቀሰቀሰው።
አዎ። ከዛ በኋላ በቃ ከቁጥጥር ውጭ ሆነ። ጓደኞቹ ሲወድቁበት አባላቶች የኛ ጓደኞች ሲወድቁ በቃው ይጠብቃቸው የነበሩ መኪኖች ነበሩ፣ ምን ነበሩ የያዘ በሳት ማቃጠር ጀመር።
መኪኖች ተቃጠሉ?
አንድ መኪና ተቃጥሏል።
የግለሰብ መኪና ነው?
ታርጋውን አላየሁትም። ቁሞን ያየሁት ገልባጭ መኪና ነው።
ህዝቡ በስንት ሰዓት ተበተነ በኋላ አቶ አብርሃም?
በቃ አሁን ነው እንግዲህ ሁሉም ሰው ዝናቡ መጣ። ከዛ በኋላ መበታተን ሲጀምር ልዩ ኃይሉ ምኑም በየቦታው ጥይት መተኮስ ሆነ።
ባለስልጣናት ነበሩ እዛ በስፍራው
ምክር ቤቱ ጋር? አዎ። መስኮት ከፍተው እናያቸው ነበረ። መለየት አልቻልንም፣ ግን ከላይ ከፎቁ ላይ ምናልባት ሰልፉ ማለ ተብሎ ስለታሰበ የገቡ ይመስለኛል።
ሰልፈኛውን ለማነጋገር ወይም ጥያቄ ለመመለስ የሞከረ ባለስልጣን ነበር?
ምንም ሙከራ ምንም አላደረጉም ምንም።
ይህ በእንዲህ እንዳለም የሰማያዊ ፓርቲ ምክትል ሊቀመንበር መሆናቸውን ገልጸውለት ወደ ነበሩት ወደ አቶ ነገሰ ተፈረደኝ አዲሱ ዛሬም ማምሻውን ደውሎ ነበር። ባህር ዳር ሰልፍ የወጣው ሰው ቁጥር ከጎንደሩም ሳይበልጥ እንደማይቀር ገልጸውለታል።
ሰልፉ ያው ህዝቡ አካሂዷል። አሁን ከባህር ዳር ሆስፒታል በደረሰኝ መረጃ መሰረት 6 ሰው ሞቷል፣ 2 ሰው ደግሞ ክሪቲካል ነው የሚል አንድ ዶክተር መረጃ አድርሶኛል።
በጽኑ የታመሙ ማለት ነው?
60 ሰው ደግሞ በቁስለኝነት የተለያዩ ሆስፒታሎች እና ክሊኒኮች ውስጥ ገብቷል።
ትላንትና እርሶ የሰጡን ግን ተሰርዟል የሚል ነበረ። ከአቅም በላይ ነው እንደውም ቃሉ። ከአቅም በላይ ምን ማለት ነው?
ልዩነቱ ምንድን ነው? እሱ ፓርቲው የጠራው ነው። እሱን አንፈቅድም ስላለ የባህር ዳር ምክር ቤት መዘጋጃ ቤቱ በፓርቲ ደረጃ ትተናል። ህዝቡ ግን አንተውም ብሎ ራሱ በህዝባዊነቱ ወጥቷል። ፓርቲው ይህን ስብሰባ አልመራውም።
ትላንት ግን ህዝቡ በፈቃዱ ይወጣል፣ እኛ በፓርቲ ደረጃ ሰርዘናል አይደለም ያሉት፣ ቀርቷል ነው ያሉት።
ፓርቲው ሰማያዊ ፓርቲ የጠራው ሰላማዊ ሰልፍ ቀርቷል ነው ያለው። ለምንድነው የቀረው? የባህር ዳር መዘጋጃ ቤት ምንም አይነት ፍቃድ አልሰጥም ብሎ በአዋጅ በቴሌቪዥን በመሳሰሉት ስለተናገረ ነው። ከዛ በኋላ ማካሄድ ስለማይቻል ተቋርጧል የሚል ነው በፓርቲው ደረጃ።
እናንተ ግን አቶ ነገሰ ከመንግስት በሉ ፈቅደናል ተሰለፉ የሚል ደብዳቤ ስጠብቁ ነበር እንዴ?
ያው ከዛ ውጭ ማካሄድ አይቻልም እኮ አሁን ባለው ነገር እንጂ በአዋጅማ ጊዜ ማሳወቅ ብቻ በቂ ቀርቷል ብለን ማወጃችን በሌላ መልኩ ለሚፈጠሩ የተለያዩ ችግሮች የፓርቲው አባላትና አመራሮች ሙሉ በሙሉ ተሰብስበው ይህን ፓርቲ መምራት ትተው እስር ቤት እንዳይገቡ ከሴፍቲ ያታያል።
እርስዎ ለአሜሪካ ድምጽ የሰጡት መግለጫ ከስንት የፓርቲው አባላት ጋር ተነጋግራችሁ ነው? የጠቅላላ ውሳኔ ነው ወይንስ የተወሰኑ አባላት ውሳኔ ነው?
የፓርቲው አቋም ነው። ፓርቲው ስራ አስፈጻሚ አስቸኳይ ስብሰባ አድርጎ ከባህር ዳርም ያሉትን አስተባባሪዎች ቃል ተቀብለን ከዚህም ያሉትን ቃል ተቀብለን ይወሰን።
እግዚአብሔር ይስጥልኝ አቶ ነገሰ። እንግዲህ እዛ ያለውን ሁኔታ እርስዎም ገልጠውልኛል። የሰውን ብዛት ያውቃሉ? በነገሩ ላይ ዛሬ የወጣውን ብዙ ነው ይባላል።
በጣም ብዙ ነው። በጣም ብዙ ነው።
በቁጥር መግለጽ ይቻላል?
ቁጥሩን ማወቅ ያስቸግራል፣ ግን በጣም ብዙ ነው። ከጎንደሩ ይበልጣል እንጂ አይተናነስም።
በሌላ በኩል ደግሞ ቀደም ሲል በመግቢያው ላይ እንደገለጽኩት ኦሮሚያ ውስጥ በተካሄዱ ግጭቶች ትናንትናና ዛሬ 36 ሰው መገደሉን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። እነዚህኑ ግጭቶችና የክልሉን እንቅስቃሴ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ማምሻውን ከጽዮን ግርማ ጋር አጭር ቃለ ምልልስ አካሂደው ነበረ። ስለ ክልሉ አጠቃላይ ሁኔታ በማብራራት ይጀምራሉ።
አሁን ያለው ሁኔታ ሰላማዊ ነው የምንለው ቦታም የለም። ሁሉም ቦታ ችግር አለ። ሰዎች ሞተዋል፣ ታስረዋል። አሁን በሚደርሱን ሪፖርቶች አንዳንድ ቦታ የሰው ህይወትም ያለፈበት ቦታ አለ። የቁጥሩ ጉዳይ እንግዲህ ሊጋነን ይችል ወይም ያንስ ሊሆን ይችላል እና በአይም እንግዲህ ያላየ ነው እና በሪፖርት መልክ የሚቀርብ ስለሆነ ከእያንዳንዱ ዞን የሚደርሰን ችግር እንዳለ ነው። ሰው ይታሰራል። ለቀብር ለመሄድም አስቸጋሪ ሆኖብናል። ቤት መከልከልም አለ። የተገደለውን ሰው ለመቅበርም ተቸግረናል የሚሉ ከቀብር መልስም ራሱ ህዝብ ከፍተኛ ጫና እንደሚደረግበት ነው የሚገለጸው።
አቶ ሙላቱ እንግዲህ በትናንትናና በዛሬ ዕለት የምን ያህል ሰው ህይወት እንደጠፋ መረጃ አላችሁ?
ለምሳሌ አይል ደምቢዶሎ አካባቢ 2 ሰው እንደሞተ ነው የደረሰን። ሌሎች አሉ ነው የሚባለው። እንደዚሁ ምዕራብ ወለጋ መንዲ ላይ 2 ሰው አርፏል። አዲስ አበባ 2 ሰዎች በትናንትናው ዕለት እንደቆሰሉ ነው። ብዙ ሰዎች አሁን ጠፍተዋል። የት እንዳሉም አይታወቅም። ታስሯል ነው የሚባለው። ቤተሰቦች ሁሉ እየፈለጉ ነው። ቁጥራቸው ምን ያህል እንደሆነ ለመግለጽ አስቸጋሪ የሆነ ነው ያለው። ወሊሶ ላይ 1 ሰው ሞቷል፣ 1 ቆስሏል። በትናንትና ሁለት በረድ ደረሰ ሪፖርት እንደሚሉን ሙገር ላይ 1 ሰው ሞቷል፣ 6 ሰዎች ቆስሏል። ነቀምት ላይ ብዙ ነው የሚባለው ነገር ግን የሞተው ሰው ወደ 11 ነው የሚሉን። በእርግጥ የደረሰን 4 ሰው ነው። አምቦ ላይ ሞተ የተባለው 2 ሰው ነው። የቆሰሉት ሰዎች 5 ናቸው። ወደ ሐረርጌ ጭሮ አካባቢ የቆሰሉት ሰዎች 2 ናቸው። እዛ አካባቢ ታስሮ ከነበሩት 21 ሰዎች ውስጥ 1 ሰው እስር ቤት ሞቷል። 20ዎቹ በአድማ ላይ ያሉ ነው የሚባለው። ምግብ አንበላም የሚባል ነገር አለ። ይሄ የደረሰኝ ኢንፎርሜሽን ነው። ኤርና ላይ 4 ሰዎች ሞቷል። ሜሶ ላይ 6 ሰዎች ቆስሏል። ብዙ ሰዎች ታስሯል። እንግዲህ እዚህ ሁሉም ቦታ ሀሮማያ ላይ ዛሬ አስከሬናቸው ተገኝተዋል ተብሎ አሁን የሚነገረኝ 12 ሰዎች ሞቶ አስከሬናቸው ሜዳ ላይ ነው የተገኘ ነው የሚሉኝ። መሰላ ላይ 2 ሰዎች ሞተዋል። በዴሳ ላይ 2 ሰዎች ቆስለዋል። አሰቦት ላይ 1 ሰው ቆስለዋል ነው የሚሉኝ። እና በየቦታው የዚህ አይነት እንግዲህ ኮምፓይል አላደረግንም እስካሁን እና እየደረሱን ስለሆነ አጣርተን ለወደፊት ይሄ በሪፖርት መልክ የምናዘጋጅ ሊሆን ይችላል።
አቶ ሙላቱ እንግዲህ እርሶ የነገሩኝ ቁጥሮቹን ለመደመር እየሞከርኩ ነበርና እስካሁን ድረስ በነገሩኝ ቁጥር መሰረት ወደ 36 ሰው ነው ህይወት ያለፈው የሚያሳየኝ።
አዎ ከዛም ሊበልጥ ይችላል። አሁን አንዳንድ ሚዲያ ሶሻል ሚዲያዎች ላይ ይተላለፍ የነበረው ወደ 50 ሰው ነው የሚባለው። እንግዲህ ለ ከሌሎች አሁን በሚደርሱኝ ሪፖርት መሰረት ነው አሁን እንትን ያደረኩ። ስለዚህ ገና አጣርተን የት ቦታ ምን ያህል እንደሆነ አሁን ሲሳክንና ሁኔታዎች ሲረጋጉ እንትን እናረጋለን እያለ ነው ያለ ነው።
እርስዎ ከሚደርሱት ሪፖርት ላይ እነዚህ ሰዎች ማንነታቸው፣ ስማቸው፣ አድራሻቸው ይታወቃል ወይስ ቁጥሩ ብቻ ነው የሚነገሩት?
ቁጥር ብቻ ነው አሁን የደረሰን። ምክንያቱም ሰው እንደተመጣ ወደ አሁኑ መታወቂያ ሁሉ ይቀማል ለሚሉኝ፣ አሁን እንደሚነግሩኝ ከሆነ ማንነቱንም ለመግለጽ አይቻልም እና ስለዚህ ወደ አሁኑ መታወቂያ ስለሚወሰድበት እከሌ ይሄ ነው ብሎ ለመለየት ነገሩ እንግዲህ ኦልሞስት ይሄ ግጭት ነው። ሁሉም ሰው ራሱን ከእንትናው ለማውጣት ጥረት በሚያደርግበት ጊዜ ነው እንግዲህ ይሄ ትክክለኛ ነው ብለን የምንገምተው። አሁን ቀብሩ ሲፈጸም በየቦታው በሚደርሰን ሪፖርት መሰረት ነው አጠቃለን እንትን የምናደርገው። ግን መረጋጋት ስለሌለ ሁሉም ቦታ አስቸጋሪ ስለሆነ፣ መዛወርም አስቸጋሪ ስለሆነ ለምሳሌ ግንቢ ውስጥ አሁን ዛሬ አንድ ሰው ሞቷል። ለቀብር ግንቢን አልነገርኩሽም፣ ለቀብር ለመውጣትም ችግር ነበረብን ነው ያሉኝ። እና የዚህ አይነት ሁኔታ ነው ያለው ሰዎች መዛወር አስቸጋሪ የሆነበት ነው ኦሮሚያ ውስጥ። እና ስለዚህ ጸጥታው በከፍተኛ ደረጃ የወታደሮች ኃይል ተሰማርቷል ጸጥታን ለማስከበር። ደምቢዶሎ ላይ አሁን መንቀሳቀስ አይቻልም ነው፣ ከተማ ውስጥ መዘዋወር አስቸጋሪ የሆነ ጉዳይ ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ወጥተው ህዝቡ በማይታወቅ ሰልፍ ማን እንደጠራው በማይታወቅ ሰልፍ እንዳይወጣ የሚል ማስጠንቀቂያ ሰጥተው ነበር እና አሁን እንደሚታየው እንግዲህ ከዚህ በኋላ ነው ሰው ህዝቡ ወጥቶ የሰው ህይወት የጠፋው።
ክቡር ጠቅላይ ሚኒስትሩ እና የኦሮሚያ ክቡር የኦሮሚያ ፕሬዝዳንቱም ራሳቸው ይሄንን አማካሪዎቻቸው ቢሆን ሊገነዘቡት የሚገባው ከአሁን በፊት ሰላማዊ ሰልፍ ሲጠየቅ በሰላም መንገድ ሲጠየቅ ቢሮክራሲውን ጥሶ መውጣት አልተቻለም። በየቦታው ችግሮች ነበሩ፣ ማፈን ነበር። በተፈለገው አይነት ህዝብ ወጥቶ በሚፈልገው አይነት የራሱን መብት ሊጠቀምበት የሰላማዊ ሰልፍን እንትን ሊያደርግ አልቻለም። ይህንን ልቦናቸውም ያውቃል። በየቦታው አፈና ነው ያለው። እንዲህ አይነቱን ነገር እኔ አገር የሚያስተዳድሩ ሰዎች ይሄን ማፈኑ እንደዚህ አይነቱን ፕሬሽር መፍጠሩ ለአገሪቷም ለሰዎቹም ለወደፊትም ስልጣን ላይ ላሉትም ሰዎች ጠቃሚ አይደለም ነው የምለው። ይሄ የሚፈሰው ደም ሊያሳስባቸው ይገባል። ይሄ የህዝብ ግጭት ከሁሉም ሰው በላይ ከሁሉም በላይ ሊሰማቸው ይገባል።
ይህ በእንዲህ እንዳለ ጽዮን ወደ ምዕራብ ሐረርጌ፣ ወደ ምስራቅ ኦሮሚያና ወደ ባሌ ደውላ ስለየ አካባቢው ሁኔታ የጭሮ የደምቢዶሎና የዶዶላ ነዋሪዎችን አነጋግራ ነበር። ሁሉም ማንነታቸውን መግለጽ አልፈለጉም። እንዲህ ብለዋል።
እኔ ጭሮ ነኝ፣ ምዕራብ ሐረርጌ ጭሮ። እንደምታወቀው ትላንትና ሰላማዊ ሰልፍ ነው ህዝቡ የወጣው። የአንድ ቦታ ወይም የተወሰኑ ቦታዎች ብቻ ሳይሆኑ በስፋት ነው እንደ ሀገሪቱ የተወጣው በኦሮሚያ ውስጥ። በዛ ምክንያት ትላንትና እንደ የትኛውም ቦታ በዚህም ከተማ ማለትም በጭሮ ሰላማዊ ሰልፍ ተደርጓል እና በተለያየ በአካባቢዎች ባሉት ከተማዎች የወረዳ ከተማዎች ላይም ተደርጓል። በዛ ምክንያት ሰልፉን እንትን ለማስተጓገል በቅድሚያ ሰው በየቤቱ እየሄዱ ሰዎችን ሲይዙ ነበር። በዛሬው ዕለት ደግሞ ከዛ የጠረጠሯቸውን ሰዎች በየቤቱና በየመንገዱ እየሄዱ እየተያዘ ነው ያለው ነገር። ሰልፉ ላይ ሰልፉን ለመበተን የተመታ ሰውም አለ። ተጎድቶም ሆስፒታል ውስጥ አሁን በብዛት አሁን ከአካባቢ በአምቡላንስ ወደ ጭሮ ሆስፒታል የዞን ከተማም ስለሆነ ለሪፌር ወደዚህ የተላኩት ቁጥራቸው መለየት አይቻልም። የታሰረም ሰው እንደዛው በርካታ ነው። ገና ነገ ሰልፍ ይጀመራል ተብሎ ከተገመተ ቀን ጀምሮ በዛሬ ቀን ሶስተኛ ቀኑ ነው። ባጃጅ የለም። ሰው መንቀሳቀስ ከቤቱ ራሱ መውጣትና እንትን መግባት በጣም እንትን እያሉ ነው። እሱም አሁን ደግሞ በየቤቱ እየሄዱ አንዳንድ ሰዎችንም ከቤት ይዘው እየሄዱ ነው። ስለዚህ ያለው ነገር በጣም አስቸጋሪ ነገር ነው።
ቄለም ወለጋ ዞን ደምቢ ዶሎ ትናንትና ሰላማዊ ሰልፍ የወጡት ልጅ ወጣቶች ማለት ነው። አሁን በእያንዳንዱ የፈለጉት የገረፉት መከላከያ ሰራዊት ማለት ነው። ጫካ ውስጥ ነው ያሉት በብዛት ደግሞ ሸሽተው ማለት ነው። አንዳንዶች ድርጊታቸውን ሲያዩ ማለት ነው በቃ ያሰራ። ስለዛ እንትን ወደ ጫካ ገብቶት እዛ እያዋሉ በጣም በቃ ግርፊት ምናምን በጣም እየገረፉት እኮ ነው። ቁጥር የለም እኮ የተገረፈ ሰው ማለት ነው። በብዛት እየተገረፈ ነው። አሁን በቃ ወጣት ብቻ ነው እንትን ሽማግሌዎች አሁን የምንስን አለኩም ወጣት ብቻ። ለምን ወጣ ከአንተ ትናንትና አይተና ልጅዛ ሰልፍ ውስጥ ናንተ ለምን ወጣት ምናምን ብሎት እየጠየቀ ማለት ነው። የአንድ ጓደኛ የራሱ ማለት ነው ከዩኒቨርሲቲ የመጣ ማለት ነው። ቤቱ ቤታቸው ፊት ለፊት ቁጭ ብሎ እያለ ማለት ነው። ከዛ መከላከያ በዛ መንገድ እያለፉት እሱን ሲያዩ ያዙና በቃ በዱላ ምናምን ጀመሩት። ግርፍ እሱ ላይ ነው ጀመሩት። እንዳውም
ጀደላለሁ አሁን ከዱላ ወጥቻለሁ። መኪና ውስጥ ነኝ። ምዕራብ አርሲ ብቻ ሳይሆን ኦሮሚያ ውስጥ ያለው ሁሉ ትናንትና ሰላማዊ ሰልፍ ነበር። ሰላማዊ ሰልፍ ላይ ህዝቡ እንዳለ ወጥቶ ነበር። ስፔሻሊ ምዕራብ አርሲ ወደ ድዶላ አካባቢ ገደባ ሳሳ አዳባ ላይ በዚያን ሰዓት ህዝቡ ያለውን በመፈክር እና በባንዲራ ብቻ ነው የወጣ። ምንም በእጁ ያዘ ህዝብ ነበር። የመንግስት ኃይል አጋቢ ሳይቀር በኦራል በመኪና በየቱም በሁሉም ነገር ህዝብ ላይ ሲተኩስ ነበር። ህዝቡ ሳይበተን ሰላም ሰልፍ ሲያደርግ ነበር። ስለዚህ ከዚያ በቃ የእነሱ በመኪና እና በጦር መኪና ሲንጃበቡ ነበር። መሀላቸው እያዩት አንዳንድ ልጆች ተመቶ ነበር። አራት ልጆች በዛ ሰዓት ተመቶ ሆስፒታል የገቡ ሳሉ እዚያ ተመቶ የሞቱ ሳሉ አሁን ዶላ ላይ የሞተ አራት ሰው ደርሷል። ዛሬ እንዲሁም የባሴ ነበር። የሞቱ ሰዎችን ሲያቀብሩ ነበር። እዛ ላይ መፈክር ነበር። የባንዲራ እዛ ላይ ተክሎ ነበር። ህዝብ እንደውም አሁን እኛ ቀብሬን ብቻ አንገባም፣ አንድ ላይ እንሞታለን፣ እኛ ሌላ ሰው የለንም፣ እኛ ያለነው ራሳችን ብቻ ነው። ስለዚህ አሁንም እኛ ሰው ቀብሬን ሳይሆን መንግስት አለን ብለው በባዶ እጅ ወጥን፣ ሰላማዊ ሰልፍ ተገደን አንቀርም፣ አሁንም እስከ ነጻነት እንቀጥላለን ባይ ናቸው። ኢንተርኔት የትኛውም ኢንተርኔት እስካሁን የለም። ዋትሳፕ የለም፣ ኤፍቢ የለም፣ ኢሞ የለም። አንድ ነገር ህዝብ እንደውም ትንሽ ስልክ ይደዋወላል እንጂ ሶሻል ሚዲያ እንዳለው የለም። ሀገሪቱ በወታደርና በጠመንጃ እየተዳደረችን በግልጽ እና በግልጽ እየታየ ነው።
ይህ በእንዲህ እንዳለ ሰሞኑን ውጥረት ውስጥ የሰነበተችው ጎንደር ሁኔታ ምን ይመስላል ስትል ጽዮን ወደ ጎንደር ደውላ አቶ ሸፈቀ አደመ የሚባሉ ሰው አነጋግራ ነበር።
አመሰግናለሁ። ዞን ያው ዛሬ የጎንደር ውሎ ያው ከመከላከያ ሰራዊት አልተላቀቀችም። በብዛት መከላከያ ሰራዊት በታርጋ በሌለባት መኪና ለቅድመ ትራንስፈር መኪና ማስረከያ ጉዞራ የሚውል መኪና በሚል መጪ መኪና እየዞሩ በመከላከያ መሰረት ነው ፒያሳ አስራ ስምንት ጌማራት ውስጥ አዘበ እየሄዱ እየዞሩ ያሉት። እንደዚህ ያደረጉ ህዝቡን ስጋት ውስጥ ከተውታል። ሰው እስካሁን አልተንቀሳቀሰም፣ ስራ አይሰራም። አንዳንድ አካባቢ በእግራቸው መከላከያዎች እየዞሩ ድንጋይ አንሳ ለበለዚያ ደስ ካላልካቸው እየመቱ ምናምን እንደዚህ አይነት ሁኔታዎች ነው ያሉት። ኔትወርክም ከነበረው ማለት ኢንተርኔት ከሚዘጋ ቆይቷል። ሆኖም ግን ከኮኔክሽን የባሰ ደግሞ አሁን ሂሳብ መጠየቅና ካርድ መሙላት የማይቻልበት ወረድ ሂሳብ ባላንስ ጨርሰበት ሞባይልን ሳደውል ሳይደወልበት ስትልችል ምንም ሂሳብ መጠየቅም ሆነ መሙላት በማይቻልበት ኔትወርክ ነው አሁን የምንገኙ። በዚህም በተመሳሳይ በወረቃ በኩል ባለው ያልታወቀን ምክንያት እዚህ ጎንደር በጣም ጭንቀት ብቻን ቀን ያለ ነው። ጎንደር ውስጥ እንዲሁም ሸዋዳቦ በፒያሳ አዘዘ ብልኮን ጨምሮ አዘዘ ወደ ሶስት ሰዎች ተቀብረዋል። የፒያሳው እንዲሁ የብልኮ የእንትኖች ሙተዋል አልሞቱም ይባላል። ለሆስፒታል ነው ተኝተዋሉት። እስካሁን ቤተሰባቸው ጎንፎ ቁጭ አካባቢ የሚገኙ ነዋሪዎች ሁለት ቀብረናል እያሉ ነው። እንዲሁም ያልተቀበሩ ሰዎች ሆስፒታል ላይ በከፍተኛ ጉዳት እንትን ያሉ ሰዎችም አሉ። በየአካባቢ ስለሆነ እንደዚህ አይነት ልንገናኝ አልቻልንም።
በሌላ በኩል ደግሞ ጠገዴ ውስጥ ቅራቅር ከተማም ዛሬ ሰልፍ ተደርጎ እንደነበር አንድ የከተማይቱ ነዋሪ ገልጸውልናል። ማምሻውን ብዙ ሰው መውጣቱንና ሰልፉ በሰላም መጠናቀቁን ማንነታቸው እንዳይገለጽ ድምጻቸውም እንዲለወጥ ወይም የራሳቸው ድምጽ እንዳይሰማ የጠየቁ የቅራቅር ከተማ ነዋሪ አመልክተዋል። እኚሁ የጠገዴ ነዋሪ ከቅራቅር ውጪ በአርማጭሆ ውስጥም በአካባቢዋ በመንግስት የጸጥታና የመከላከያ ኃይሎችና በነዋሪዎች መካከል የበረታ ግጭት ወይም ውጥረት መኖሩን ጠቁመዋል። ይሁን እንጂ የነዋሪውን መረጃ ከሶስተኛ ወገን እስከ አሁን ማረጋገጥ አልቻልንም። ይህ በእንዲህ እንዳለ በመጨረሻዎቹ ሰዓታት ወይም በዛሬው ከሰዓት በኋላ ብዙ ጥረት አድርገን ነበር ከመንግስት ያሉ መግለጫዎችን ምላሾችን ለማግኘት። ወደ አማራ ክልል ደውለን ነበር። ለማንኛውም ከመንግስት የተሰጡ መግለጫዎችም ሌላ ተጨማሪ ሁኔታዎችም እንዳሉ መለስካቸው አማሃና እስክንድር ፍሬው አዲስ አበባ ላይ ሁኔታዎችን እየተከታተሉ ነው ያሉት፣ መስመር ላይ ናቸው አሁን ያሉት። መለስካቸው፣ እስክንድር እንደምን አመሻችሁ አላችሁ?
እንደምን አመሻችሁ ሰለሞን።
እግዚአብሔር ይመስገን ደህና ናችሁ። እስቲ ከእስክንድር ልጀምርና ምንድን ነው ያለው ሁኔታ?
እንግዲህ አሁን ቀደም ሲል የጠቀስካቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ቀደም ሲል ምላሽ ሰጥተውኝ ነበረ። በእርግጥ ጉዞ ላይ እንዳሉ በአጋጣሚ ባገኙት ፋታ እንደሆነ ቃለ ምልሱን የሰጡኝ ነግረውኛል። ወደ ባህር ዳር ገና እየሄዱ ነበረ። እናም እሳቸው እንዳሉት የዛሬው በተለይ ባህር ዳር የተካሄደውን ሰልፍ አስመልክተው እንደተናገሩት፣ ቀደም ሲልም በዘገባው እንደተገለጸው እንቅስቃሴዎቹ አሁን ዛሬ የነበሩት እንቅስቃሴዎች ማለት ነው ሰላማዊ ሁኔታን በመበጥበጥና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በኃይል ለመጣል የሚደረጉ ናቸው ብለዋል። የእነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ኃይሎች ናቸው ሲሉ ነው የተናገሩት። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህገ መንግስቱን የማስከበር ስራውን ሲሰራ ነው ባይ ናቸው። የሞቱትን ሰዎች ቁጥር በተመለከተም የአይን እማኞች እስከ 20 ቢያደርሱትም እሳቸው ግን 7 ናቸው። ይሄም ቢሆን ግን አሳዛኝ ነው ብለዋል። እንግዲህ ሰለሞን፣ በመንግስትና በተቃዋሚዎች እየተሰጡ ያሉ መረጃዎች እነዚህ ሰልፎች በተመለከተ የተለያዩ ናቸው። ለምሳሌ በዛሬው ዕለት የመላው ኢትዮጵያ አንድነት ድርጅት በአካባቢው ለረጅም ዓመታት ሲንቀሳቀስ የቆየ ፓርቲ ነው። የዚህ ፓርቲ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ሲናገሩ ለተወሰደው የኃይል እርምጃም ለጠፋውም ህይወት ተጠያቂው መንግስት ነው ብለዋል። መንግስት እነዚህን የኃይል እርምጃዎች እንዲያቆምም ጥሪ አቅርበዋል። እናም በዚህ መንገድ የተለያየ አቋም ነው እያንጸባረቁ ያሉት መንግስትና ተቃዋሚዎች።
መንግስት የውጭና የሀገር ውስጥ ኃይሎች ናቸው ሲል እነማን እንደሆኑ በግልጽ የተናገሩት ነገር አለ ባለስልጣኖቹ?
እንግዲህ የሀገር ውስጥና የውጭ ኃይሎች ናቸው ሲል መንግስት በግልጽ የተናገረው ነገር የለም። ነገር ግን ሰሞኑን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ የሰልፉን ተሳታፊዎች ሲገልጽ ከቅርብም ከሩቅም ባሉ የውጭ ጠላቶች አስተባባሪነት በማህበራዊ ሚዲያ የሚመራ የሀገር ውስጥ የነውጥ ኃይል ሲል ነው ሰልፉን የገለጠው። ተቃዋሚዎች ግን ከዚህ ተቃራኒ የሆነ አቋም ነው የሚያንጸባረቁት። ሰለሞን፣ ሰሞኑን እንደቆየው እነሱ የሚሉት በማንም ይጠራ ሰልፉ ማንም ይጥራው የህዝብ ብሶትና ጥያቄ እስከተንጸባረቀባቸው ድረስ እነዚህን ሰልፎች እንደሚደግፉ ነው ተቃዋሚዎች ሲገልጹ የቆዩት። በትናንትናው ዕለትም የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ አንጸባርቀዋል። የሌሎች የተቃዋሚ ፓርቲዎች አመራሮችም ይህንኑ አቋም ነው ሲያንጸባርቁ የቆዩት። ነገር ግን በሀገር ውስጥ የጠቀሱት የተቃዋሚ ፓርቲ አለ። በተለይ ዛሬ ባህር ዳር የተካሄደውን ስብሰባ በተመለከተ ሰልፍ በተመለከተ እዚህ ላይ መለስካቸው ቢያክልበት ይመረጣል።
እሺ መለስካቸው።
እኔ እንደማውቀው እስከማውቀው ድረስ ትላንትና የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ከዚህ በፊት የጠየቁት ሰልፍ ነበረ። በባህር ዳር ከተማ ለማካሄድ አቅዶ ፓርቲው ሰልፍ ለማድረግ ጥያቄ አቅርቦ ነበር። ነገር ግን የከተማ አስተዳደር እውቅና ሲያልሰጠው ሰርዘናል ብለው ተናግረው ነበር ትላንትና። ይሁንና አሁን እንደምሰማው ከሆነ ደግሞ ይሄ እዚህ በቴሌቪዥን እንደማየው ከሆነ በሰማያዊ ፓርቲ የጠራው በባህር ዳር የጠራው ሰልፍ ዛሬ ተካሄደ ሲል በጽሁፍ አይቻለሁ። ይሁንና ሰማያዊ ፓርቲ ይህን ሰልፍ እንዳላዘጋጀ እንዳልመራ ትናንትና ተናግሯል ማለት ነው።
እሺ፣ ለማንኛውም ጠቅለል ለማድረግ ያህል የኦሮሞ ፌዴራሊስት ኮንግረስም ዛሬ በሰጠው መግለጫ ለቪኦኤ በተለያዩ የኦሮሚያ አካባቢዎች ትናንትናና ዛሬ 36 ሰው መገደሉን በተፈጠሩት ግጭቶች ተናግሯል። በሌላ በኩል በባህር ዳር የተቃውሞ ሰልፍ 7 ሰው መሞቱን 60 መቁሰላቸውና በሞትና በህይወት መካከል የሚገኙ ያሏቸው ደግሞ 2 እንዳሉ የፓርቲው የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ማምሻውን ነግረውናል። የፓርቲያቸው የውጭ ግንኙነት ኃላፊ አቶ አበባ አካሉ መታሰራቸውን፣ ምስራቅ ጎጃም ውስጥ በተለይ ሸንዲ ላይ በርካታ አባሎቻቸው መታሰራቸውን፣ ደሴ ላይ ፓርቲው ህዝባዊ ስብሰባ አድርጎ ብዙ ሰው መገኘቱንና ለዚህ ስብሰባ ቅስቀሳ ያደረጉ 12 ሰዎች መታሰራቸውንና ዛሬ መለቀቃቸውን ገልጸዋል። እንግዲህ ሁኔታዎችን እየተከታተልን እናቀርባለን። የተከበራችሁ አድማጮች መለስካቸውና እስክንድርም አመሰግናለሁኝ። በነገው ምሽት ትንሽ ዘርዘር ያሉ ማብራሪያዎችን የመንግስትንና የሌሎችም አካላትን ምላሽ ይዛችሁ ትመጣላችሁ ብለን እንጠብቃለን። እናመሰግናለን። ደህና ምሽት።
እናመሰግናለን።
መልካም ምሽት። ሰላም።
መልካም ምሽት።